ዘመን የተገቡ ቤት ያፈራቸው ምላዎች አዲስ ወረርሽኝ ለመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? የውይይታችን መነሻ ጭብጦች ናቸው። እስካሁን ፈዋሽ መድኃኒትም ሆነ የመከላከያ ክትባት ላልተገኘለት ወረርሽኝ ቀድሞ መሰል ወረርሽኞች በተከሰከሱ ጊዜ የበሽታውን መዛመት ለመከት ለጥቅም የዋሉ ዘዴዎች ዛሬ የሚጠኑበትና መልሰውም ለጥቅም የሚውሉበትን ብልሃት እንመርምር ከሚሉ ባለሙያ ጋር የተደረገ ቆይታ ነው። ዶክተር ተፈሪ አባተ አደም በዩናይትድ ስቴትስ የየል ዩኒቨርሲቲ የስነ ሰብ ተመራማሪ ናቸው። ዶክተር ተፈሪ
በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ይህ ዛሬ የምንነጋገርበት የኮሮና ቫይረስን መዛመት ተንተርሶ የማህበረሰብን የህይወት ዘይቤ የሚፈትሽ ውይይት ዛሬ የምንነጋገርበትም የምንሰራውም ሁሉ እርሱ ብቻ የመሰለበትና ነፍሳችንን ሰቅዞ ያዘ የሚመስለው ይህ ወረርሽኝ ከስነሰብ ጥናት ጋር ምን አገናኘው የሚል የሩቅ ጥያቄ ብናነሳ እርግጥ ነው የማህበራዊ ግንኙነታችንና አኗኗራችንን ሳይቀር ለጊዜውም ቢሆን በእጅጉ የለወጠ ነውና ይህ ወረርሽኝ የማይነካው የሰው ልጅ የህይወት ገጽታ አለመኖሩን በዚህ የጥቂት ወራት እድሜው ተመልክተናል። እስኪ ከዚህ አንጻር የሚያዛምዱትን ከሰው ልጅ ህልውናና የህይወት ዘይቤ አንጻር ያሳደረውን አንድምታ ባጭሩ መልከት በማድረግ እንጀምር።
በጣም ጥሩ። ሁለት ነገር ማለት ይቻላል። እውነት ነው ኮቪድ-19 የኮሮና በሽታ በመጀመሪያ ደረጃ ትልቅ የጤና ቀውስ ነው፣ የጤና ጉዳይ ነው። ልዩ የሚያደርገው ደግሞ ያው ከሰው ሰው በፍጥነት መዘዋወሩ፣ ከሀገር ሀገር ድንበር ሳይገድበው የባህል ልዩነት ሳያግደው መስፋፋት መቻሉ። ሌላ ደግሞ በሰው ልጅ የረጅሙ ታሪክ ካየነው ምንም እንኳን ቫይረሱ ኮቪድ-19 ብለው የጤና አጠባበቅ ባለሙያዎች የሰየሙት ቫይረስም ሆነ የሚያስከትለው በሽታ አዲስ ቢሆንም የሰው ልጅ ለእንደዚህ አይነት ነገሮች ሲጋለጥ የመጀመሪያ ጊዜው አይደለም። ማህበራዊ ቀውስም የሚያስከትሉ የኢኮኖሚም ቀውስ የሚያስከትሉ የተለያዩ በሽታዎች አሉ። ተመሳሳይነት ያላቸው ደዙ ትላልቅ ክስተቶች ነበሩ በታሪክ። እንበል ረሃብ አንዱ ነው። አገር ከአገር አንድ አገር ከጫፍ እስከ ጫፍ ሲራብ፣ ሰው በሙሉ የሚላስ የሚቀመስ ሲጠፋ፣ የተፈጥሮ አደጋዎችም አሉ። ከጎርፍ መጥለቅለቅ፣ ከመሬት መንቀጥቀጥ፣ አንበጣ እንበል ወይም ሌላ የሚከሰቱ ነገሮች የአንድን አካባቢ ወይም ሰፋ ያለ ሀገርን ሰብል የሚያጠፉ እና የሰው ልጅ እንግዲህ በህይወት በኑሮ ውጣ ውረዱ እነዚህ ነገሮች እንዴት ማቃለል እንደሚችል፣ እንዴት ለነዚህ ነገሮች መዘጋጀት እንዳለበትና እንዴትም አድርጎ አብሯቸው ሊኖር እንደሚችል በሂደት ያለፈበት ነገር ነው። እና እንደው ባጭሩ ማለት የበሽታው አዲስነት እውነት እንዳለ ቢሆንም እንደ ችግር፣ እንደ ማህበራዊ ችግር ሌላ ቀርቶ እንደ ጤና ችግርም ራሱ ብዙ ተመሳሳይ ክስተቶች ከታሪክ ከሰው ልጅ ልምድ የምንማራቸው ነገሮች አሉ
እንጂ ፈዋሽ መድኃኒትና መከላከያ ክትባት የለውምና እስከዚህ ሰዓት ድረስ ጉዳትም ውጥረትም የፈጠረው የማህበራዊ ግንኙነት ላይ ይመስላል። ዛሬ በየቤቱ ተዘግቶ መቀመጥ እንደ ትልቁ መከላከያ ተደርጎ ተወስዷል። ፈተናውም እሱ ይመስላል። ማህበራዊ ግንኙነት ላይ የደቀነው ያን የመከላከያ ዘዴ ተግባር ላይ መዋልም ያንኑ ያህል የከበደ ይመስላል። እንግዲህ ማህበረሰብን ዘይቤም ጭምር ነው የምንመለከተው። መሰረት ያለው ጊዜ ዘመን የጠገበ ያናኗር ዘይቤን ከቦታ ቦታ ቢለያይ የሚመለከት ነውና ማህበራዊ መነጠል ያሉት በግርድፍ የተተረጎመው ሶሻል ዲስታንሲንግ በመባል የተገለጸውን ማቃቱን ራሱን እሱን በቀላሉ እንደማንችለው ያሳየን ይመስላል። አብሮ የሚኖር ምናልባት የተለየ አኗኗር ዘይቤ መከተል ይቀላል በሚባልበት ሀገር እንኳን ከብዷል፣ አስቸግሯልና ምን ይላሉ ማህበራዊ መነጠል የማቃቱን የማዳገቱን ፈተና?
አዎ፣ የሰው ልጅ እንግዲህ እንዳልከው መለያው ማህበራዊ እንስሳ መሆኑ ነው። ብቻችንን መኖር አንችልም። ቤተሰብ፣ ጎረቤት፣ ከዛም ኮሚኒቲ አገር እያልን ነው የተለያየ አደረጃጀት ፈጥረን የምንኖረው እና እንደዚህ አይነት ግንኙነቶቻችን በድንገት እንደዚህ ባለ ሁኔታ ሲቋረጡ እንትና ቤት መሄድ አትችልም ዛሬ እንደዚህ ነው ስንባል ከስራ ቦታም ግን በተለያየ ከምንቀርበውም ከማንቀርበውም ሰው በሰውነታችን ብቻ ህይወት የሚያገናኘን የዕለት ተዕለት ውጣ ውረድ የሚያገናኘን ጋር ያ ሁሉ ሲቀር እውነት ነው ቅር ይላል። ልማድም ልማድ ነው ይቀራል። ሌሎችም እንደዚሁ እንቸገራለን። ግን ምን አለው መሰለህ የሰው ልጅ አንዱ ራሱ ልማድ የሚለውንም ብናይ እንደስላሉ አዳዲስ ክስተቶች ተፈትኖ ይወጣ መሆኑ ነው። አሁን ይችን ማህበራዊ መራራቅ የአካል መራራቅ የምንለውን ነገር ብናየው ያስቸግራል። እኔም ብጠይቀኝ አሁን ከቤት ስሩ ከአሁን በኋላ አትምጡ ሲባል ቅርብ ላይ ነበረ። በኮምፒውተር እዚህ እንደው መልመዱ ምኑ ከባድ ነበር። ግን ምን ሆነ
በሂደት?
አዎ አሁን ዛሬ እንደው ውሎዬን ብትጠይቀኝ ጠዋት ተነስቼ አንድ ስብሰባ ተሳተፍኩ ነው ኢትዮጵያ ነበር። ይህንኑ ኮቪድን የሚመለከት የጤና ጥበቃ ሚኒስትራችንም ያሉበት ጭምር ነበር። ከዛ በኋላ ወደ ምሳ ሰዓት ላይ ደግሞ ሌላ ስብሰባ ነበረኝ የቢሮ የጥናት አንድ ምርምር ፕሮጀክት የጋራ ውይይት። አሁን ደግሞ አንተ ጋር ነው እና
ለምደቀት እየተሰራ ያለው?
አዎ በርቀት ነው እና ለምደነዋል ብዙ ነገር እየሰራን ነው። ወደ ዋናው ልመለስልህና የሰው ልጅ ካመነበት ለኔ ይጠቅመኛል ይሄ ነገር ለኔ ነው ብሎ ከልቡ ከተዋጠለት እንኳን ያለውን ነገሮች እንደ አዲስ አመቻችቶ መቀመጥ ይቀርና አዲስም ነገር መፍጠር ይችላል። ዋናው ነጥብ ምንድነው? የሰው ልጅ ልማዱንም ሆነ የማህበራዊ ትስስሩን እንደ ሁኔታው ማስተካከል ይችላል። እዚህ ላይ ነው እንደ ጥሩ ምሳሌም ሊሆን ስለሚችል አንድ ነገር ልንገርህ። በምዕራብ አፍሪካ ውስጥ ኢቦላ የሚባል ወረርሽኝ ተነስቶ አገር ሲያስጨንቅ እኔ የምሰራበት ቢሮ ከሲዲሲ አንድ ጥሪ ደረሰን፣ የስልክ ጥሪ አንድ ቀን። እና ጥሪያቸው ምንድን ነበረ? ይህን በሽታ ሴራሊዮን እና ላይቤሪያ ውስጥ ያስፋፋው የአካባቢው ማህበረሰብ የቀብር ስነ ስርዓት ነው የሚል ነገር ሰምተናል። ሰው ሲሞት እዛ በምንም አይነት ሁኔታ ይሙት ዘመድ አዝማድ በሙሉ መቅበር አለበት እና ያ የቀብር ስነ ስርዓት እያስተላለፈ ነው የሚል ስለሰማን በዚህ በኩል እናንተ ጋር ያለው የአንትሮፖሎጂ ተመራማሪዎች ያጠኑትን እስቲ ንገሩን የሚል አይነት ጥያቄ ነበር ባጭሩ የጠየቁን። እና እውነት ነው ፋይሉን ስናይላቸው በዛ አካባቢ ያሉትን አስተማማኝ የሚባሉትን አካውንት ስናይ የቀብር ስነ ስርዓት እንደዛ ነው የተገለጸው። ቀብር ትልቅ ነገር ነው። አንድ ሰው ለዘመዱ ለጓደኛው ትልቅ ማህበራዊ ግዴታ ነው ቀብሩ ላይ መገኘት፣ ከቀብሩም በኋላ ቤተሰብን ማስተዛዘን። ግን እዛው ጥናት ላይ ያገኘነው ሌላ እና ለሲዲሲ ሰዎች የሚሰጠናቸው ምንድነው ተላላፊ በሽታ ከሆነ ለምሳሌ አንጣጣ ከሆነ የቀብር ስነ ስርዓት ራሱ ይለያል። በበጎ ቀን ባዘቦት ቀን የሚጠበቀው የማህበራዊ ግዴታ በሙሉ በዛን ሰዓት እንዲመች ተሰርቶ አይጠበቅም። እና እኛም ሀገር እንደዚሁ ታያለ። ይሄን ነበር የሰጠናቸው። እና ባህል የማይቀየር ነገር አይደለም፣ ልማድም የማይቀየር ነገር።